Gambino VOA. የባለ ብዙ ቀለም ሐሳቦች መናኸሪያ ረጅም ያብሮነት ጎዳና
ጋቢና ቪኦኤ የአዲሱ ትውልድ ድምጽ። ጤና ይስጥልኝ፣ እንደምን አምሽታችኋል። ከአሜሪካ ድምጽ ዋሽንግተን ዲሲ የጋቢና ቪኦኤ የዕለተ አርብ መስከረም 22 2013 ዓ.ም መርሃ ግብር ጀምሯል። ኤደን ገረመው ከአቀናባሪያችን ኤልያስ አስማረ ጋር በመሆን ምሽቱን እያስተናገድኳችሁ ዘልቃለሁ። በቅድሚያ ለዛሬ ከያዝንላችሁ ዘገባዎች መካከል ጥቂቶቹን እናስተዋውቃችሁ። ነገና ከነገ ወዲያ የሚከበረው የኢሬቻ በዓል ታሪካዊ አመጣጥና ፋይዳው ዙሪያ ባለሙያ ጋብዘናል።
የቃል ኪዳን ማሰሪያ ነው። የምሕረት ምልክት ነው። የሰላም ምልክት ነው። የእርቅ ምልክት ነው። የልምላሜ ምልክት ነው። የምስጋና ምልክት ነው። የምልጃ ምልክት ነው። የማንነት መገለጫ ነው።
አቶ ቸርነት ዋቅበያ ናቸው። በዓሉን በተመለከተ የሚሉን አለ። በሌላ በኩል የትምህርት ሚኒስቴር አስፈላጊው የኮሮና ቫይረስ ጥንቃቄዎች በተሟሉበት ሁኔታ ትምህርት ቤቶች እንዲከፈቱ መፍቀዱን ተከትሎ የድሬዳዋ ከተማ አስተዳደር ትምህርት ቢሮ ትምህርት ለማስጀመር 4 አይነት አማራጮችን ሊጠቀም ማሰቡን አስታወቀ።
ማክሰኞ፣ ሐሙስና ቅዳሜ ከ5 እስከ 8 የማስተማር ለምን በፈረቃም ማስተማር የማይችል እነዚህን ትምህርት ቤቶችም የለየንበት ሁኔታ ነው ያለው።
የሰማችኋቸው የድሬዳዋ አስተዳደር ትምህርት ቢሮ ኃላፊ ወይዘሮ ሙሉካ መሐመድን ነው። በምሽቱ ይደመጣል። ሌሎች ዘገባዎችም አሉን። አሁን ለአጫጭር ዜናዎች ከስምኝሽ የቆየ ጋር ትሆኑ ዘንድ እንጋብዛለን።
አመሰግናለሁ ኤደን። በአዲስ አበባ የጋራ መኖሪያ ቤት ዕጣ የወጣላቸው የልማት ተነሻርሶ አደሮች ላይ በተደረገ ማጣራት ተገቢው ማስረጃ ያልተገኘባቸው 463 ቤቶች መታገዳቸውን የአዲስ አበባ መስተዳድር አስታወቀ። ከ74000 በላይ የጋራ መኖሪያ ቤቶች ዕጣ የወጣላቸውና ለልማት ተነሻርሶ አደሮች መተላለፍ ጀምረዋል። 51229 ዕጣ የወጣላቸው ድለኞችና 22915 የልማት ተነሽ አርሶ አደሮች በይፋ መኖሪያ ቤቶቹን ተረክበዋል። በዚሁ የቁልፍ የካርታና የውል ርክክብ ስነ ስርዓት ላይ የተገኙትና የቤት ባለቤት የሆኑት የልማት ተነሽ አርሶ አደሮች ለአመታት ሜዳ ተጥለው የነበሩ መሆናቸውን ለአሜሪካ ድምጽ ተናግረዋል። ለቤት ድለኞችና የልማት ተነሽ አርሶ አደሮች የሚደረገው የቁልፍ የካርታና የውል ርክክብ እስከ ጥቅምት 12 ድረስ እንደሚቀጥልም ተነግሯል። ዘገባውን ያደረሰችን ፀሐይ ዳምጠው ናት። የዩናይትድ ስቴትስ ፕሬዝዳንት ዶናልድ ትራምፕ እሳቸውና ባለቤታቸው ኮሮና ቫይረስ እንደያዛቸው በምርመራ መረጋገጡን ዛሬ በትዊተር ገጻቸው አስታወቁ። ፕሬዝዳንቱ እሳቸውና ባለቤታቸው ቫይረሱ እንደተገኘባቸው ይፋ ያደረጉት በዋሽንግተን ሰዓት አቆጣጠር ከሌሊቱ 7 ሰዓት አካባቢ ሲሆን፣ እኔና ቀዳማዊት እመቤት ኮቪድ-19 እንደያዘን ተረጋግጧል። ካሁን ጀምረን ራሳችንን ለይተን በማቆየት የማገገም ሂደት እንጀምራለን ብለዋል። ፕሬዝዳንቱ ቫይረሱ የሚያስከትለው የኮቪድ-19 ህመም ምልክቶች ይኖራቸው አይኖራቸው ለጊዜው በግልጽ የታወቀ ነገር የለም። ፕሬዝዳንቱ የ70 ዓመት ሰው እንደመሆናቸውና በሰውነታቸውም ክብደት የተነሳ ኮቪድ-19 ሊጸናባቸው ከሚችሉ ሰዎች ውስጥ የሚፈረጁ ናቸው ተብሏል። ከፕሬዝዳንታዊ ምርጫ ተፎካካሪያቸው ከጆ ባይደን ጋር የሚያደርጉት ሁለተኛው ክርክር የታቀደው እንደ ኢዞፓ አቆጣጠር ለጥቅምት 15 የነበረ ቢሆንም በቫይረሱ የተያዙት ፕሬዝዳንት መያዛቸውን ተከትሎ ራሳቸውን ለይተው ማቆየት ስላለባቸው ማንኛውንም ጉዞ ማድረግ አይችሉም። ፕሬዝዳንቱ በቫይረሱ መያዛቸውን ካሳወቁ ከ11 ደቂቃ በኋላ በዋይት ሀውስ ቤተ መንግስት የሚገኙት የፕሬዝዳንቱ ሐኪም ዶክተር ሾን ኮንሊ መግለጫ አውጥተዋል። ፕሬዝዳንቱና ሚላኒያ ቫይረሱ እንደተገኘባቸው ያረጋገጡት ዶክተሩ በአሁኑ ወቅት በደህና ሁኔታ ላይ ናቸው። በዋይት ሀውስ መኖሪያቸው ተወስነው ሊያገግሙ ታቅዷል ብለዋል። በዚሁ ወቅትም ስራቸውን ያለምንም እክል ማከናወናቸውን ይቀጥላሉ ብዬ ጠብቃለሁ ብለዋል ዶክተሩ። የአሜሪካ ምርጫ ሊደረግ አንድ ወር ገደማ በቀረበት ጊዜ የዩናይትድ ስቴትሱ ፕሬዝዳንት ዶናልድ ትራምፕና ባለቤታቸው በኮሮና ቫይረስ መያዛቸውን ተከትሎ የዓለም ባለስልጣናት ለፕሬዝዳንቱ መልእክታቸውን እያስተላለፉ ይገኛሉ። ምክትል ፕሬዝዳንት ማይክ ፔንስ በትዊተር ባወጡት የመልካም ምኞት መግለጫ ከኬረን ጋር ሆነን ለውዶቹ ጓደኞቻችን ለፕሬዝዳንት ትራምፕና ለቀዳማዊት እመቤት ሚላኒያ ፍቅራችንን እንገልጻለን እንጸልይላችኋለን። በመላው አሜሪካ ከሚሊዮኖች ጋር ሆነን በፍጥነት እንድታገግሙና ሙሉ ጤንነታችሁ እንዲመለስ እንጸልያለን። እግዚአብሔር ፕሬዝዳንቱንና ቀዳማዊት እመቤትን ከነቤተሰባችሁ ይባርክ ብለዋል። በመጪው ምርጫ የዲሞክራቲክ ፓርቲው የፕሬዝዳንቱ ተፎካካሪው የቀድሞ ምክትል ፕሬዝዳንት ጆ ባይደንም በትዊተር ገጻቸው እኔና ጂል ፕሬዝዳንት ትራምፕና ቀዳማዊት እመቤት ሜላኒያ በቶሎ እንዲያገግሙ መልካም ምኞታችንን እንገልጻለን። ለፕሬዝዳንቱና ለቤተሰባቸው ጤናና ደህንነትም እንጸልያለን ብለዋል። የተባበሩት መንግስታት ድርጅት ዋና ጸሐፊ አንቶኒዮ ጉተሬስና የህንድ ጠቅላይ ሚኒስትር ናሬንድራ ሞዲ ጨምሮ በርካታ የዓለም መሪዎችና ባለስልጣናትም የመልካም ጤና ምኞት መግለጫቸውን እያስተላለፉ ይገኛሉ። ይህ በእንዲህ እንዳለ ፕሬዝዳንት ትራምፕና ባለቤታቸው በኮሮና ቫይረስ እንደተያዙ ይፋ ማድረጋቸውን ተከትሎ ሶስቱም የዩናይትድ ስቴትስ የአክሲዮን ገበያዎች ላይ የዋጋ ማሽቆልቆል ተፈጥሯል። በእስያና አውሮፓ የአክሲዮን ገበያዎች ላይም እንዲሁ የአክሲዮን ዋጋ መቀነሱ እየተዘገበ ነው። በመጨረሻም የኮሎምቢያ የህፃናት መብት ተሟጋች ሜርሊን ቬርጋራ ፕሬዝ የዚህን ዓመት የናንሰን የስደተኞች የላቀ ሽልማት አሸናፊ ሆነዋል። ሽልማቱ የተሰጣቸው ከሁለት አስርት ዓመታት በላይ በሺዎች የሚቆጠሩ ህፃናትን ከህገወጥ የሰዎች ዝውውርና ከወሲብ ብዝበዛ ጥቃት ተከላክለው በማዳን ላደረጉት ከፍተኛ አስተዋጽኦ ነው። የሰብአዊነት ሽልማቱ በግዳጅ የተፈናቀሉ ሰዎችን በመታደግ አስደናቂ ስራ ላከናወኑ ሰዎች በተባበሩት መንግስታት የስደተኞች ተቋም በየዓመቱ የሚሰጥ ሽልማት መሆኑን ተነግሯል። የናንሰን ሽልማት በኖርዌይና ስዊስ መንግስታት ከሚለገሰው $150,000 ጥሬ ገንዘብ ጋር የሚሰጥ ሲሆን ተሸላሚዎቹ ለሮቶች የሚያገኙትን ገንዘብ በሽልማት ያበቋቸው በጎ ስራዎች የበለጠ ተክተው እንዲከናወኑበት ታሳቢ ተደርጎ የሚሰጥ መሆኑ ተዘግቧል። አድማጮች፣ ለሰዓቱ ያስኩላችሁ ዜና ይህን ይመስላል። አዘጋጆች ያቀረብኩላችሁ ስመኝሽ የቆየ ነኝ። ለቀሪዎቹ የጋቢና ፕሮግራሞች ወደ ይደል መልሳችሁ።
መንግሽ የቆየን ለዜናዎቹ እናመሰግናለን። ጋቢና ቤ መደመጡን ይቀጥላል። ኤደን ገረሞ ነኝ። ወደ ቀዳሚው የዕለቱ አብይ ርዕስ እንሻገር። ኢሬቻ በመባል የሚታወቀው የኦሮሞ ህዝብ የምስጋና በዓል የፊታችን እሁድ ይከበራል። በበዓሉ ታሪካዊ አመጣጥና ፋይዳ ዙሪያ ጥቂት የሚያጫውቱን የታሪክና የባህል አዋቂ እንግዳ ለምሽቱ ይዘናል። አቶ ቸርነት ዋቆያ ይባላሉ። ሀብታሙ ስዩምን ያነጋገራቸው ከታሪካዊ አመጣጡ ይጀምራሉ።
ይሄ እንግዲህ ተጽፎ የሚገኝ አለ። ታዋቂው ሁማይዴ ጋዜጠኛ እሱ ኢሬቻ ሐሙስ ቀን ሐምሌ 4 ቀን 1989 ዓ.ም ታተሙ ላይ በጽፎታል። 1414 ዓመት በፊት ተጀምሮ የሚከበር በዓል ነው። ይታወቃል ከሰው ልጅ አመጣጥ ጋር በተያያዘ ሁኔታ ነው የገለጠው። እሱ ኩማይዴ አሁን የለም ብዮት ባይኖርም አስቀምጧን ስል ኢሬቻ ሳይሆን ሬሳ ብሎ ነው አስቀምጠው። ሬሳ እሱ እንዳስቀምጠው የምስጋና የእምነት ነው። ከክርስትም ደግሞ እንደሚታወቅ የምስጋና ቀን ነው። ምስጋና ለማን? ለእግዚአብሔር ብቻ ነው። ምስጋና ሰው ለአንድ አምላክ ለዋቃ ነው ምስጋና የሚቀርበው። እና ይሄ በመጀመሪያ ኢፍታ ወይም መስቀልን ያደረገ ነው። በመጀመሪያ ደረጃ በካለንደር ጋር የተያያዘ ነው። ምሳሌ ሐምሌ አምስት ቀን ውሃ ይሞላል። ውሃ እኛ እኔ እንኳ በተወልጄ ባለበት አካባቢ ውሃ አባይ ውሃ ይሞላል። ወደ አማዶ ወደ ማዶ መሻገር ያቅታል። 12 መልካዎች ናቸው ያሉት። ቦርድ ማለት ነው መልካ ማለት። እነዚህ ውሃው ሲሾም እና እስከ 12 ድረስ ያለው ጨቢ ነው የሚሉት ነው። ካለንደር ያለፈው አመት መጨረሻ ማለት ነው። የመጀመሪያው ደግሞ 13 ነው። ሐምሌ 13 10 ሳምንታት የመስቀል በዓል ሲቀር ነው ሐምሌ 10 ቀን የሚሆነው ማለት። ሐምሌ 10 ለምሳሌ ኩርነን የሚባል አለ። 10 ማለት ነው 10 ሳምንት ማለት ነው ለመስቀል የሚቀር። መስቀል ሳይከበር ወላ ያን ይሳ የሚባል አለ። እሱ ሳይከበር ኢሬቻ ይወጣል። እንግዲህ 10 ሳምንት እያንዳንዱ መጠሪያ ስም አለው። ኩርና ቻልደን ሰደት ቶኬ የሚባል ነው የሚወጣው። ቶኬ ሁለቱም 17 ማለት ነው። 17 መስቀል ነው ሙሉው። 18 ጀምሮ እስከ 27 ድረስ ነው የሚከበረው ኢሬቻ። ይሄ እንግዲህ ከካለንደሩ ጋር የተያያዘ መልኩ ነው፣ ባህላዊ ነው። የኦሮሞ ህዝብ በዚህ አካባቢ በብዛት ይሄንን በዓል ያከብራል። ከጥንት ጀምሮ የሚከበር ነው። እኔም በህይወት ውስጥ ካለው ድረስ ከእውነት የሚከበር ነው።
ይሄ የኢሬቻ በዓል ሰዎች ምንን በማስመልከት ነው የሚያከብሩት? ይሄ በዓል በሚከበርበት ቀንስ ምን መልእክት ነው የሚያስተላልፉት?
ኢሬቻ ራሱ የምስጋና በዓል ብቻ ሳይሆን ኢሬቻ መስዋዕት ነው። ለምሳሌ እጽዋት ለምደም እጽዋት ማለት ነው። ሸዋ ምሳላ ያልሆኑ ማለት ነው። እነዚህ በመልካ ተወጥቶ ነው እንትን የሚሆነው። አንዱ ለምሳሌ ኢሬቻ የመገናኛ ምልክትም ነው፣ የአክብሮት መገለጫም ነው። ብዙ ሲታይም በእግዚአብሔር በክብርና ለሰው መልካ የምናወጥ መገለጫነት የሚውል ነው። የቃል ኪዳን ማሰሪያ ነው። የመሬት ምልክት ነው። የሰላም ምልክት ነው። የእርቅ ምልክት ነው። የልምላሜ ምልክት ነው። የምስጋና ምልክት ነው። የምልጃ ምልክት ነው። የማንነት መገለጫ ነው። ኢሬቻ ለሰላም ከምግል በስተቀር በምንም አይነት ልክሁ ነገር አይውልም።
ኢሬቻ በዓል በሚከበርበት ጊዜ የሚደረጉ ልዩ ክንውኖች አሉ ወይ? የሚያከብረው ህዝብ በዋዜማውና በማግስቱ የሚያደርጋቸው ልዩ ክንውኖች አሉ ወይ?
እንግዲህ ባህላዊ እንደመሆኑ መጠን በአመት ደግሞ አንድ ጊዜ የሚከበር እንደመሆኑ መጠን እንደ መስቀል ሁሉ ይሄም አብሮ የሚከበር ስለሆነ ይዘጋጃል። በየቤቱ ይዘጋጃል። የሚጠጣ ነገር አለ፣ የሚበላ ነገር አለ። ለምሳሌ በዚህ አካባቢ እንደ ጭንቦ ያሉ ለእንግዳና ለተፈጣሪ ሰው ብቻ የሚቀርቡ በአመት በዓላት ውስጥ ይዘጋጃሉ። እርድ አለ፣ የተለያየ ነገር አለ በአካባቢው ማለት ነው። በሚከበርበት ጊዜ ለዚህ በዓል ሰው ተጠናክሮ አዘጋጅቶ ያለውን በአቅሙ ማለት ነው። ሴትም ሆነ ወንድ ሁሉም ሰው የሚሳተፍበት በዓል ስለሆነ የጋራ በዓል ነው። ይሄ ትንሽ ትልቅ ሳይባል ሁሉም ሰው የሚያከብረው በዓል ነው። በመሪነት ግን እነዚህ አባገዳዎችና ደሴቄዎች እነዚህ ናቸው ክኑን የሚመሩት ማለት ነው። ወደ ታወቀ ማዕከላዊ ኢሬቻ ቦታ ሲኬድ ማለት ነው። እንደ ሆረ አርሰዲ እና ሆረ ፊንፊኔ እንደዚህ ያሉትን ነገሮች ማለት ነው። ነገር ግን እዚህ በዚህ አካባቢም ያው ነው። አሁን ለምሳሌ እኔ ተወልጄ ባደኩበት ወዳ ብሉቅ አካባቢ ኢሬቻ ይከበራል። ኢሬቻ የሚከበረው በ18 ነው፣ በመስከረም 18። በዚህ አካባቢ ለምንድን ነው ኢሬቻ የሚከበረው ቢባል፣ አሁን ለምሳሌ ፈረሰኛ በብዛት አለ። ያ ፈረሰኛ ዘሎ ማለፍ መቻሉን በዛ አካባቢ ለምሳሌ ከወዳ ወዲህ ማዶ አለ ያ ቦታ ላይ ዘሎ ማለት መቻሉ ነው። አሁን ዲንዶ የሚባል ቦታ አለ። ለምሳሌ እንደነዚህ ያለ ቦታ ወደ 10,000 ወይም ወደ 20,000 ፈረሰኞች በአንድ ወጥተው ያንን ያሳያል። ትርኢት ማለት ነው። ይሄ ሁሉ አለ። በዓሉ በየትኛውም ቦታ የታወቀ ነው። በኦሮሞ አካባቢ አብሶም በመጫ ኦሮሞ አካባቢ በብዛት ይታወቃል። አባይ ወዲህ ማዶም ወደ ማዶ የሚከበር በዓል
አድማጮች፣ ከአቶ ቸርነት ዋቆያ ጋር የነበረን ቆይታ በነገው ምሽት ሰፋ ብሎ ይደመጣል። አቶ ቸርነት ዋቆያን ከጋቢና ቪኦኤ ጋር ለነበራቸው ቆይታ እናመሰግናለን። ከአሜሪካ ድምጽ ዋሽንግተን ዲሲ ጋቢና ቪኦኤ መደመጡን ይቀጥላል። የድሬዳዋ አስተዳደር ትምህርት ቢሮ በአስተዳደሩ ትምህርት ለማስጀመር 4 አይነት አማራጮችን ሊጠቀም ማሰቡን አስታወቀ። የአስተዳደሩ ትምህርት ቢሮ ኃላፊ ወይዘሮ ሙሉካ መሐመድ በሰጡት ጋዜጣዊ መግለጫ የህፃናትን ደህንነት ባስጠበቀ መልኩ ትምህርት እናስጀምራለን ብለዋል። አዲስ ቸኮል መግለጫውን ተከታትሎ ነበር።
በኮቪድ-19 ምክንያት ባለፈው አመት መጋቢት ጀምሮ በመላ ሀገሪቱ የተዘጉ ትምህርት ቤቶች አስፈላጊውን ቅድመ ዝግጅት አድርገው ትምህርት እንዲጀምሩ የህዝብ ተወካዮች ምክር ቤት በወሰነው መሰረት የድሬዳዋ አስተዳደር አስፈላጊውን ቅድመ ዝግጅት እያደረግኩ ነው ብሏል። የቢሮ ኃላፊ ወይዘሮ ሙሉካ መሐመድ ለጋዜጠኞች በሰጡት መግለጫ እንዳስታወቁት በአስተዳደሩ እውቅና ያላቸው 150 ትምህርት ቤቶች የኮቪድ-19 ወረርሽኝ ግምት ውስጥ ባስገባ መልኩ በአማካይ 25 ተማሪዎችን በአንድ ክፍል ይዞ ትምህርት ለመጀመር ያላቸውን አቅም የተለያየ ነው ብለዋል። ለዚህም ትምህርት ቤቶቹ በአራት ተከፍለው በተለያየ መንገድ ትምህርት እንዲጀምሩ እንደሚደረግ ነው ወይዘሮ ሙሉካ ያስታወቁት።
4 አማራጮች ናቸው የተለዩት። በፈረቃ በነበረው ሆኖ በፈረቃ መቀጠል የሚችል የተለያዩ ክፍሎች ያላቸው ያንን ክፍሎች ተጠቅመው መቀጠል የሚችል በፈረቃ መቀጠል የማይችል ደግሞ በአንድ ፈረቃ ብቻ ዱሮ በነበረው እንገጠር ላይ አብዛኛው በአንድ ፈረቃ ነበር ዱሮ ምንሰራው በዛ በነበረው በአንድ ፈረቃ ብቻ መቀጠል የሚችል ትምህርት ቤት ስንት ናቸው የሚሉ ሌላው አራተኛ አማራጭ በሳምንት ውስጥ 3 ቀን በማስተማር እስከ ቅዳሜ ገፍተው በ6 ቀን ለምሳሌ ሰኞ ሮብና አርብ ከአንድ እስከ 4 የሚማሩ ከሆነ ማክሰኞ ሐሙስና ቅዳሜ ከ5 እስከ 8 የማስተማር ለምን በፈረቃ ማስተማር የማይችል እነዚህን ትምህርት ቤቶችም የለየንበት ሁኔታ ነው ያለው
ከከተማው አስተዳደር ትምህርት ቤቶች አብዛኞቹ አስቀድሞ ሙሉ ቀን ያስተምሩ ስለነበረ አሁን በሁለት ፈረቃ ለማስተማር እንደማይቸገሩ ወይዘሮ ሙልካ ይገልጻሉ ቀሪዎቹ ትምህርት ቤቶችም በተለያየ አቅም ደረጃ ይገኛሉ ነው የሚሉት
እነዚህን ትምህርት ቤቶች ስንለይ አንደኛ ሙሉ ቀን በነበረው መቀጠል ይችላል ያለው የግል ትምህርት ቤቶች ወደ 23 የሚሆኑ 150 ትምህርት ቤቶች ናቸው ድሬዳዋ ላይ ያሉን በቢሮ ደረጃ ዕውቅና ያላቸው እኛ እንትን የምንላቸው ከዚህ ውስጥ 15% በነበረው ዱሮም ትንሽ 20 18 እንደዚህ ተማሪ ያላቸው መቀጠል የሚችሉ አሉ ወደ 62% ደግሞ በቀን በሁለት ፈረቃ ከፋፍሎ ማስተማር የሚችል ወደ 5% በአንድ ፈረቃ ብቻ ይሄ ገጠር ላይ ነው የሚሰራው ትምህርት ተማሪው ትንሽ ስለሆነ በአንድ ፈረቃ ብቻ መቀጠል የሚችል 16% ወይም 25 ትምህርት ቤቶች በሳምንት 3 ቀን በማድረግ ማስተማር የሚችሉ ናቸው
ተማሪዎቹ ትምህርት እንዲጀምሩ ሲደረግ ኮቪድ-19 ለመከላከል የሚያስፈልጉ ቅድመ ዝግጅቶች መሟላት እንዳለባቸው የሚናገሩት ወይዘሮ ሙልካ ለዚህም ቢሮአቸው ከተለያዩ ባለድርሻ አካላት ጋር በመተባበር ያፍና ፍንጫ መሸፈኛ ማስክ ማሰባሰባቸውን ይናገራሉ። የተዋሲ ማጅራም በተመለከተም በአስተዳደሩ የኬሚስትሪ መምህራን አማካኝነት ደህንነቱ የተረጋገጠ ሳኒታይዘር መመረት መጀመሩን ይናገራሉ። በቂ ውሃ አቅርቦት በየትምህርት ቤቶቹ እንዲኖር በማድረግ ረገድ ግን አንዳንድ ክፍተቶች መኖራቸውን ይናገራሉ። ይሁንና ለክፍተቶቹ መፍትሄ ሳይፈልግ ትምህርት አይጀምርም ብለዋል። የተወሰኑ ትምህርት ቤቶች ከጅቡቲ የተመለሱ ስደተኞችና በኮሮና ቫይረስ የተጠረጠሩ የአስተዳደር ነዋሪዎች መቆያ ስለነበሩ ከፍተኛ ጉዳት ደርሶባቸዋል። ትምህርት ቤቶቹን ለማስጠገን አስተዳደሩ የበጀት እጥረት አለበት በማለቱ የናሽናል ሲሚንቶ አክሲዮን ማህበር የድሳቱን ሙሉ ወጪ ለመሸፈን ተስማምቶ የድሳት ስራውን ለመጀመር በዝግጅት ላይ መሆናቸውን ወይዘሮ ሙልካ አስታውቀዋል። በድሬዳዋ ጥቅምት 9ና 16 ትምህርት ለመጀመር የታሰበ ሲሆን ከዚያ አስቀድሞ ግን ወላጆች የተካተቱበት ገምጋሚ ቡድን ትምህርት ቤቶቹ ኮቪድ-19ን ግምት ውስጥ ያስገባ ትምህርት ለመጀመር ዝግጁ መሆን አለመሆናቸውን የማረጋጋት ስራ እንደሚሰራ በመግለጫው ተመልክቷል። ክፍተቶቹ ካሉ ትምህርት የሚጀመርበት ጊዜ ይራዘማል እንጂ ከነ ክፍተቶቹ ትምህርት አይጀመርም ነው የሚሉት ወይዘሮ ሙልካ። ከዚህ ባሻገር የኮቪድ-19 ወረርሽኝ በህብረተሰቡ ላይ ከፍተኛ ኢኮኖሚ ጫና የፈጠረ በመሆኑ ህብረተሰቡ ለልጆቹ የመማሪያ ግብዓቶችን ለመግዛት ሊቸገር ስለሚችል አቅም ያላቸው ሁሉ እንዲደግፉ የማስተባበር ስራ እየተሰራ መሆኑ በመግለጫው ወቅት ተገልጿል። ለአሜሪካ ድምጽ ሬዲዮ አዲስ ቸኮል ከድሬዳዋ።
ሳበኝ ሐሳባዊ መደብር ኢትዮጵያዊ የእደ ጥበብ የፋሽንና የስነ ጥበብ ውጤቶችን ወደ ዓለም አቀፍ ገበያ እያቀረበ ያለ መደብር ነው። ይህ መደብር ከሰባ በላይ ለሆኑ የእደ ጥበብ ባለሙያዎች ዓለም አቀፍ የገበያ እድልን በመፍጠር ረገድ የራሱን ሚና እየተጫወተ ነው። ኮሮና ቫይረስ ስርጭትን ተከትሎ የገበያ መቀዛቀዝ ቢያጋጥምም ተቋሙ አሁን ላይ የፊት መሸፈኛ ጭንብሎችን ወደ ማምረት ተሸጋግሯል። የድርጅቱ ስራ አስኪያጅ አቶ አብርሃም መራሳን አነጋግሬያቸው ነበረ። ከሳቸው ጋር የነበረን ቆይታ በተከታዩ ዘገባ እንዲህ ተሰናድቷል። ኢየሩሳሌምና ኤልሳቤጥ ሀደራ የተሰኙ ሁለት እህታማቶች የዛሬ 7 ዓመት ሳበኝ በተሰኘ የንግድ ምልክት የቆዳ ስራ የእደ ጥበብ ውጤት ጀመሩ። ምርቶቻቸው እያደጉላቸው ገበያቸውም እየሰፋ ሲመጣ ግን ሌሎች በዚህ ሙያ ውስጥ የተሰማሩ ባለሙያዎች ያለባቸውን የገበያ ጥረት በማስተዋል ከሁለት ዓመት በፊት ለራሳቸው ብቻ ሳይሆን በፋሽን፣ በጌጣጌጥ፣ በእደ ጥበብ ውጤቱ ላይ ያሉ ባለሙያዎች ወደሚሳተፉበት ሳበኝ ሐሳባዊ መደብር አሸጋገሩት። ሳበኝ ሐሳባዊ መደብር ማንኛውም አይነት የእደ ጥበብ ውጤቶች ከወጣት ዲዛይነሮችና ባለሙያዎች እየተቀበለ ለዓለም አቀፍ ገበያ የሚያቀርብ መደብር ነው። ከዚህ በዘለለም የጥበብ ስራዎች የሚታዩበት፣ ሰዎች የሚገናኙበት፣ ሻይ ቡና የሚሉበትንም ቦታ አመቻችቷል። አቶ አብርሃም መረሳ የሳበኝ ሐሳባዊ መደብር የስትራቴጂ ስራ አስኪያጅ ናቸው።
ያው ከሰሙ መልመርዳን እንደምንችለው መጀመሪያ ላይ ሐሳባዊ መደብር እንለዋለን። ሐሳባዊ መደብር የተባለበት ወይ ኮንሰፕት የተባለበት ምክንያት ሶስት አይነት የተለያዩ አክቲቪቲዎች ለሚከናወኑ፣ አንደኛው ዋናው ስቶር አለ ሱቁ ሱቁ በውስጡ ከኢትዮጵያዊ የኢትዮጵያዊ ስራዎችን ሌዘር ጀምሮ አርት ጁለሪ ማንኛውም አይነት በኢትዮጵያ የሚሰራ የለውጥ ውጤቶችን ሰብስቦ ያዘ ነው ማለት ነው። አንደኛው አክቲቪቲ እሱ ነው። እንደዚህ አይነት እቃዎችን ኮሌክት ያደርግ ከተለያዩ ፕሮዲሰሮችና አርቲዣኖች እና ዲዛይነሮች ኢትዮጵያ ለገበያ እንዲያቀርቡ ከኛ ፕሮዳክት ጋር አብሮ ማለት ነው። ሁለተኛውና ሜን አክቲቪቲ የሆነው ደግሞ የሌዘር ማኑፋክቸሪንግ ነው። ማንኛውም አይነት ከስተመር አግኝተን ማየት የሚችለው ፒስ አለ። ሶስተኛው አክቲቪቲ ደግሞ ካፌ ነው። ቀለል ያሉ ምግቦች ሰርቭ የሚደረጉበት ሰተር ስፔስ ይገኛል ማለት ነው። ሶስተኛው ደግሞ ሶስቱም በአንድ ላይ የያዘ ስለሆነ የተለያዩ ሀሳቦችን የተለያዩ አክቲቪቲዎች ስለያዘ ነው ኮንሰፕት ስፔስ ወይ ሀሳባዊ መደበር ያለበት ምክንያት ማለት ነው።
ሳበኝ ሀሳባዊ መደብር በጌጣጌጥ በልብስ ዲዛይን እና በቆዳ ስራ ላይ የተሰማሩ የእደ ጥበብ ባለሙያዎች የራሳቸው የንግድ ምልክትና አርማ እንዲኖራቸውም ያግዛል።
የእደ ጥበብ ባለሙያዎች የተለያየ ስራዎቻቸው ለተለያዩ ሱቆች ያቀርባሉ። ግን ከኛ ጋር ሲሰሩ ለየት ያደርገዋል ብለን የምናምነው አንደኛ ነገር እሱ ጋር ምን የሚኖረን ግንኙነት ግልጽ ነው። ምን እንደምንፈልግ እኛ እናስረዳቸዋለን። እኛ የምንጠብቀው ነገር ኳሊቲ ወይ ጥራት ላይ ነው። የሚሰሩት ስራ የእጅ ስራ ስለሆነ ብቻ ያው መተው ኔግሌክት መደረግ የለበትም ጥራት ላይ ማለት ነው። ከዛ በተጨማሪ ግን ፕሮዳክቱ እኛ ጋር ከገባ በኋላ የሚሸጠው በእነሱ በራሳቸው ብራንድ ስም ነው። አክቹዋሊ እኛ ቤት እንዲገቡ እቃዎች እንዳለ በሰሪዎቻቸው ብራንድ ታግ መደረግ አለባቸው። ጆሮ ጌጥም ቢሆን ልብስም ቢሆን ማንኛውም አይነት ፕሮዳክት ምርቶቻቸው በስነ ስርዓት በራሳቸው ስምና በራሳቸው የድርጅት አርማ ያትሙበትና ፕሮፌሽናል የሆነ ፕሬዘንቴሽን እንዲያደርጉለት መክራቸዋል። ከዛ በተጨማሪ አብዛኞቹ ጋር እኛ ጋር የሚመጡት ወደ ገበያው ገና በመጀመር ላይ ያሉ ደግሞ ወይ ደግሞ ትንሽ ገብተው ብዙ ያልሄዱ ናቸው አብዛኞቹ። ስለ ገበያውና ምን አይነት አቀራረብ ይዘው መቅረብ እንዳለባቸው፣ ገበያው ምን ይፈልጋል፣ ገበያው እንዴት ነው እቃዎችን የሚያየው የሚለው ልብ የላቸው። እኛ እሱን ክፍተትን ሙሉ መሆን አላቸዋለን ማለት ነው። እናማክራቸዋለን። አሁን ለምሳሌ ብራንዲንግ ላይ ከሆነ የፕሮዳክታቸውን ታግ የሚያደርጉበት ወይ እንዴት የእኛን አርማ የእኛ ምርት ላይ ማስቀመጥ እንችላለን የሚለው ነገር ካለ የተለያዩ አማራጮችን እኛ እነግራቸዋለን። ለሚገጥማቸው ማንኛውም አይነት ችግርና ኮምፕሊኬሽን ሳበኝ ባለው ኔትወርክ እና ባለው እውቀት መሰረት ከእነሱ ጋር አብሮ ያግዛቸዋል ማለት ነው። አንደኛው ይሄ ወደ ገበያ በሚመጡበት ጊዜ እኛ ጋር ብቻ ሳይሆን ሌላ ቦታ ቢሄዱ ሞር ተቀባይነታቸው ከፍ ሊያደርግላቸው የሚችል አይነት ስኪል ነው። ስለዚህ ከዛ በኋላ እኛ ጋር ገባ በኋላ ደግሞ ፕሮሞት እናደርግላቸዋለን ማለት ነው። ስኪል በብራንዳቸው ሳበኝ አይቲን ከሌላው ለየት ያደርጓል ብዬ ማስበው አርቲዣን እቃዎች ተቀብሎ ከሚሸጡ ድርጅቶች ቀባዩን ብራንድ አይደለም የሚችልባቸው የራሳቸውን ብራንድ እንዲያስተዋውቁና እነሱ እንዲያድጉ ነው እኛ መንገፋፋቸው ማለት ነው።
ከሰባ በላይ የእደ ጥበብ ባለሙያዎች ስራቸውን የሚያቀርቡበት ይህ ሀሳባዊ መደብር ከኮቪድ-19 በኋላም በተፈጠረ የገበያ መቀዛቀዝ ውስጥ የሰራተኞቹን ቁጥር ጨምሮ የአገልግሎት መስመሩን በመቀየር እየተንቀሳቀሰ መሆኑንም አቶ አብርሃም ያስረዳሉ።
ኮሮና ከመጣ በኋላ ኦልሞስት ሁሉም ነገሮች ኦልሞስት ወደ መቆም ነገር ተጠግተዋል። እኛ ጋር ብቻ ሳይሆን ሁሉም ኦልሞስት አነስተኛና መካከለኛ አምራቾች የሚባሉ በጣም ስራቸው እየተጎዳ ነው። ኤክስፖርት ያደረጉ የነበሩ ካምፓኒዎች ኦርደሮቻችን እኛንም ጨምሮ ተራዝመዋል ወይ ደግሞ ተቋርጠዋል ከነጭራሹ ማለት ነው። በእንደዚህ አይነት ጊዜ ላይ እኛ ያው ያደረግነው ሜዥር አለ። አዲስ ፕሮጀክት ከዶክተር ሲናክሽን ከሚባል የዶክተሮች አማካሪዎች ድርጅት ጋር በመሆን ፕሮጀክት ደቡ የሚባል ቀርተን እየተንቀሳቀስን እንገኛለን። ይህ ፕሮጀክት ደቡ የሚያደርገው አሁን ከረንትሊ ያው በመንግስት ደረጃም በደንብ እየተከታተሉ ያለው የማስክ ማምረት ነው አንደኛው ማለት ነው። ቤዚካሊ ወርክሾፓችንን የነበረንን ስኪል ወደ ኮሮናን ለመከላከል ወደሚያስችሉ የተለያዩ አይነት እቃዎችን ወደ ማምረት ተቀይረናል እና ሰራተኞቻችንን ከመበተን እንዴት መትረፍ እንደምንችል ሁላችንም በየራሳችን መንገድ ብናስቡ የሚል ሪኮመንዴሽን አለን። ያው ሳበኝ ይህን እያደረገ ይገኛል። አሁን ከረንት ቶታል አሁን እኛ 50 ሰራተኛ ያለን ሳበኝ። አክቹዋሊ በፕሮጀክት ደቦ ስር ደግሞ ወደ 230 ሰዎችን አክሰን እየሰራን ነው። ሌሎች ይሄ ኮሮና ከመጣ በኋላ ኦልሞስት ሊበትን የነበሩ ሰዎችን በፕሮጀክት ደቦ ስር አክፈናቸው እኛ የፕሮጀክት ማስክ እያስመረጥናቸው አዘሴም ታይም ደግሞ ዲማንድም እየፈለግን የአምባላንስ እያደረግን ነበረ እስካሁን ደስ የሚል ነበረ። በወደፊትም እንደዛ እያለን ይቀጥላለን ማለት ነው።
አቶ አብርሃም ሳበኝ ሀሳባዊ መደብር ለማንኛውም የእደ ጥበብ ባለሙያ በሩን ክፍት ያደረገ መደብር መሆኑንም ገልጸዋል። ለአሜሪካ ድምጽ ሬዲዮ ኤደን ገረመው ዋሽንግተን ዲሲ። አድማጮቻችን ከኛ ጋር ለነበራችሁ ቆይታ እያመሰገንን የዛሬው የጋቢና ቪኦኤ ዝግጅታችንን እዚህ ላይ አጠናቀቅን። በዝግጅቶቻችን ላይ የሚኖራችሁን አስተያየቶች በፌስቡክ ቪኦኤ አማርኛ ላይ በትዊተርም እንዲሁ ሃሽታግ ጋቢና ቪኦኤ በመጠቀም አድርሱን። ጋቢና ቪኦኤ @voanews.com የኢሜይል አድራሻችንን ተጠቀሙ። ትዝታ በላቸው በፕሮግራም አርቶት፣ ኤልያስ አስማረ በቅንብር፣ እኔ ኤደን ገረመው ፕሮግራም በመምራት፣ ስመኝሽ የቆየ ደግሞ በዜናዎቹ አብረናችሁ አምሽተናል። በነገው ምሽት በመዝናኛ መርሃ ግብራችን እስከምንገናኝ ድረስ ደህና ሁኑ።